ኮሮ ጉዙ ወለጋ ዞን አቤ ዶንጎሮ ወረዳ ባለፈው ሳምንት ረቡዕና አርብ በታጣቂዎች ተፈጸመ በተባለ ጥቃት ቢያንስ 13 ሰዎች ህይወት ማለፉን የወረዳው አስተዳደር ገልጿል። ገበያተኞችን አሳፍሮ በነበረ ተሽከርካሪ ላይ በተፈጸመ ጥቃት ሰዎች መገደላቸው ለአሜሪካ ድምጽ የተናገሩት የአቤ ዶንጎሮ ወረዳ አስተዳዳሪ አቶ ከተማ ዋቁማ በተለይ አርቡን ጥቃት ተከትሎ በሺዎች የሚቆጠሩ ነዋሪዎች ከቤት ንብረታቸው እንደተፈናቀሉ ማስተዋቀዋል። የወረዳው አስተዳደር ለጥቃቱ በአካባቢው እንቅስቃሴ ያላቸውን ታጣቂዎች ጥያቄ ያደረገ ሲሆን በአካባቢው የተከሰተውን የጸጥታ ችግር ለመፍታትም እየሰራው ነው ብሏል። ገልሞ ዳዊት ተጨማሪ ልኳል።
በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ባለፈው ሳምንት የተለያዩ ቀናት እንደተፈጸመ በተገለጸ ጥቃት 13 ሰዎች መገደላቸውን የወረዳው ነዋሪዎች ባለስልጣናትና የአቤ ዶንጎሮ ሆስፒታል ለአሜሪካ ድምጽ ተናግረዋል። የሰዎችን ህይወት የቀጠፈው የመጀመሪያው ጥቃት ባለፈው ሳምንት ረቡዕ ነሐሴ 1 2016 ዓ.ም በአቤ ዶንጎሮ ወረዳ ምሪጋ በሚባል ስፍራ ወደ ገበያ የሚያምሩ ነዋሪዎችን አሳፍሮ በነበረ የህዝብ መጓጓዣ ላይ በተከፈተ ተኩስ መፈጸሙን ገልጸዋል። በዚህ አምስት ሰዎች ሲሞቱ ሁለት ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው የወረዳው አስተዳደር አስታውቋል። ከሟቾች ውስጥ አቶ ታዬ ገለታ የተባሉ ነዋሪ እንደሚገኙበት የቅርብ ዘመድ እንደሆኑ የገለጹና በጸጥታ ችግር የተነሳ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ እንዲህ ይላሉ።
ከሟቾቹ ውስጥ የባለቤቴ ወንድም አንዱ ነው። አቶ ታዬ ገለታ ይባላል። በህዝብ መጓጓዣ ተሳፍሮ የሄደ ሳለ ነው ጀርባውንና ጭንቅላቱን በጥይት ተመትቶ የሞተው። ገዳዩም ጽንፈኛ ፋኖ ነው።
በዚህ ጥቃት ህይወታቸው ማለፉ ከተነገረው አምስት ሰዎች መካከል ሁለቱ ሴቶች እንደሆኑ እኚሁ የአቤ ዶንጎሮ ነዋሪ ይገልጻሉ።
ቶኮ ወርቅ ነው በየና ጅረምት ቶኮ ሞዩ ሀዊ ከበዳ ጅረምት።
በጥቃቱ ህይወታቸው ካለፉ ሁለት ሴቶች አንዷ ወርቅነሽ ገበዮ፣ ሌላዋ ደግሞ ሀዊ ከበደ ትባላለች። የወርቅነሽ አባቷ ከባለቤቴ ጋር ወንድማማቾች ናቸው። ሀዊ ደግሞ የስጋ ዘመዳችን ናት።
ከረቡዕ ጠዋቱ ጥቃት እንዳመለጡ የተናገሩ ስማቸው በደህንነት ስጋት እንዳይገለጽ የጠየቁ የአቤ ዶንጎሮ ነዋሪ እንዲህ ይላሉ።
ጥቃቱ ከጠዋቱ ሁለት ሰዓት ገደማ ነው የተፈጸመው። ቁም ብለው እንኳን አላስጠነቀቁንም። ብቻ ድንገት ተኩስ ከፈቱብን። የቻለ እየዘለለ አመለጠ። ተከታትለው የደረሱባቸውን ከያዟቸው በኋላ በጥይት ደብድበው ገደሏቸው። ይህን የፈጸመው የፋኖ ጽንፈኛ ኃይል ነው። ቶችንም ስንቀብር እነርሱ ከበውን ሲተኩሱ ነበር። አሁንም ጭንቅ ውስጥ ነን።
በጸጥታ ስጋት የተነሳ ስማቸው እንዳይገለጽ የጠየቁ የአቤ ዶንጎሮ ሆስፒታል ሕክምና ባለሙያ የአራት ሰዎች አስክሬን መቀበላቸውን ለአሜሪካ ድምጽ ተናግረዋል።
ሰዎች ተጎድተዋል። የአራት ሰዎች አስከሬን ወደ ሆስፒታላችን መጥቷል። ከነርሱ ሁለቱ ሴቶች ነበሩ። ለተሻለ ሕክምና ወደ ሻምቡ የተላከ አንድ ሰውም ህይወቱ አልፏል። በአጠቃላይ አምስት ሰዎች ሞተዋል ማለት ነው።
የሆስፒታሉ የሕክምና ባለሙያ ለተሻለ ሕክምና ወደ ሻምቡ ሆስፒታል የተላኩ ሁለት የጥቃቱ ተጎጂዎች መኖራቸውንም አክለው አመልክተዋል። በሌላ በኩል በዚሁ አካባቢ እንደሚኖሩ የገለጹልንና ስማቸውን ለደህንነታቸው በመዝጋት እንዳይጠቀስ የጠየቁ የአካባቢው ነዋሪ በአካባቢው ተፈጸመ ያሉትን ያስረዳሉ።
ይህ ሳምንት የተፈጠረው ባለፈው ሐሙስ ለታ ነው። ያው የኦሮሚያ ልዩ ኃይል ዞሮ በወሬ ደረጃ እንጂ ጨሮ ላይ ማለት ነው። ስለዚህ ሐሙስ ለት ገብተው ሶስት አማራዎችን አጋጣሚ ልዩ ኃይል ናቸው የልዩ ኃይል ልብስ ነው የለበሱት ሶስት አማራዎችን ገደሉ። አርብ ከሰዓት ያው የኛ ደግሞ ሄደ ሬሳ ለማንሳት ብሎ ሄደ። ከዛ ለካስ እነሱ ቦታ ይዘዋል፣ ተኩስ ከፈቱ ማህበረሰቡ ላይ። የእኛም አጋጣሚ መከላከል ምናምን አደረገ። በመሀል ያው ሰው ተጎድ ያርቷል። እዛ መሀል እኛም ሞታለ። እነሱ ምላቸው ሰዎች ያው ወረዳው ነው እንግዲህ ልዩ ልዩ ኃይል ልብስ ለብሶ ወረዳው መቆጣጠር አይችልም እንዴ? እኔም ምለው ወረዳው እንደላካቸው አድርጌ ነው እኔም ማስበው ለራሴ። ምክንያቱም የልዩ ኃይል ልብስ ለብሶ በወረዳው ስር ይንቀሳቀሳል። ወረዳው እኮ የራሱ ኃይል አለው እዛ ውስጥ ማንቀሳቀስ ምናምን የሚችል መቆጣጠር የሚችል አካባቢውን ሰላም እና ሐሙስ ዕለት በቃ እንደዛ ገቡ። በቃ ያው የእኛም ሬሳ እናነሳለን ብሎ በአካባቢው ሄደ። ያው ወደዚህ ወደ ቱሉ ጋና ቅርብ ስለሆነች ያው በአካባቢ ያለው ሰው ያው ቤተሰብ ስላለው እነዛ የሟች ሰዎች ቤተሰብ ስላላቸው የግድ ሰው ጨምረው ሬሳ ለማንሳት ሲሄዱ እነዛ የታጠቁ ኃይሎች አሉ እዛ ጦር ከፈቱ። ጦር ሲከፍቱ ከዚህ የመከላከል እንትን አደረገ። በዛ ምክንያት የተወሰነ ሰው ተጎድ ያርቷል። በመሀል
እኚህ ነዋሪ ከሁለቱም ወገን ሰዎች መሞታቸውን ገልጸው በቁጥር አስቀምጠዋል። ሁኔታውን የሁለት ማህበረሰቦች ግጭት ብሎ ለማለት አዳጋች እንደሆነም ይናገራሉ።
ግጭት እንዳለ ማህበረሰቡ ኖርማል ነበር። የታጠቀ ኃይል ነው እዛ የተጠበቀው። ከዚህ ደግሞ ሄዶ ሬሳ የሚያነሳ ነው። በዛ መሀል ነው እንግዲህ ግርግሩ የተነሳው። ግጭት እንዳለው ማህበረሰቡ ከማህበረሰቡ ወይም አማራና ኦሮሞ ተጣልቶ አይደለም፣ ትክክለኛ ወረዳ ነው ጦርነት እያካሄደ ያለ ነፍሱ ነው። በቃ ይሄ ድሮ ልዩ ኃይል እንደፈረሰ ነው የምናውቀው። ይሄ ሀገሪቱ አዋጅ ነው ብዬ ነው የማስበው። ነው ልዩ ኃይል ፈርሷል፣ ግን ልብሱን ለብሶ አሁንም ያን ልብስ ያን አርማ ያን ሁሉ ነገር ይዞ ነው እየተንቀሳቀሰ ያለ። ምናልባት ልብሱ ያኩኖ በትጥቅ ትንሽ ዘመን ብሏል። አሁን
ሌላው አስተያየት ሰጪ ደግሞ ራሳቸውን ይደርስብናል ካሉ ጥቃት ለመከላከል ሲታጠቁ የተለያየ ስም እንደሚሰጣቸው ገልጸው አቤቱታ አቅርበዋል።
ልብሳቸው ተማና እየጠቁመል ልብሳቸው ተማና የልያ ልብስ ነው ይበልጽ። አሁን የፖሊስም አለ የልያ ልብስ አለ። ልብሱን ደግሞ ተንቀናቀዋለን። ፓርፓል ደግሞ ወደ ፖሊስ መስራት ተገባ ደግሞ ልብሱ እንዴት ይታይ? ልብሱን ገብቶ አሁን ጥቃት ያካሄዱ ነው። ሌላ ይፈጠታል። ያው ፋኖ ነው ራሱና ድራይቱ እንጂ ራሱ ፋኖ ብሎ እንጂ ፋኖ የሚባል ራሱ እኩል ናቸው። ይሄ ራሱ ድርጅት ነገር ፋኖ አይደለም። ፋኖ ምረውኛን እያልን ያለ ነው። እንደኛው እዚሁ ተፈጥሮ አባቱ ወይም ማህበረሰባቸው በራሱ ወይም መሳሪያ በግል ጥራቱ መሳሪያ ገብቶ የመከላከል ስራ የሚሰራውን ብቻ ነው ባነ እያልን ያለ ነው እንጂ ምንም የሚረዳ ካልም ድርጅት ምሮታ የለም። በምን መቅረጫ ማንኛው ማህበረሰብ ሊያጠዋ አይችል። እኛ ግን
በተያያዘ ዜና በዚያው በሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ጨሩ ቀበሌ ባለፈው ሳምንት አርብ ጠዋት ተፈጸመ በተባለ ሌላ ጥቃት ተጨማሪ የሰው ሕይወት መጥፋቱን ንብረትም መውደሙንና ብዙዎችም ከቤት ንብረታቸው መፈናቀላቸውን ነዋሪዎችና የወረዳው አስተዳደር ለአሜሪካ ድምጽ ተናግረዋል። አቶ ኢብራሂም አብደላ በአርቡ የጨሩ ቀበሌ ጥቃት አባታቸው እንደተገደሉባቸው ይናገራሉ።
ገናማ ሰዓቴ ተቆረጥቲ ገናማ ጅማታ
አርብ ጠዋት እኔና ወላጅ አባቴ ከብት እየጠበቅን ቆመን ባለንበት ቁምጣ የለበሱና ራሳቸውን ፋኖ የሚሉ ታጣቂዎች በብሬን ተኩስ ከፈቱብንና አባቴን ገደሉት። እኔ በወቅቱ ውሃ ውስጥ ገብቼ ነው ያመለጥኩት። በማግስቱ ጠዋት ተመልሼ አባቴን ቀበርሁ። አሁን ወደ ወረዳው ከተማ ሸሽቼ የቤተሰቤ አባት የሆኑትን 6 ሰዎች እያፈላለግሁ ነው።
አቶ ኢብራሂም ለጥቃቱ ተጠያቂ ያደረጓቸው ጽንፈኛ ፋኖ ሲሉ የጠሯቸው ታጣቂዎች ከአማራ ክልል ወደ ወረዳው የመጡና ቀድሞ በወረዳው የነበሩ ታጣቂዎች ናቸው ይላሉ። ወይዘሮ ነሽሪያ ሺ አብደላ ሌላው የአቤ ዶንጎሮ ወረዳ ነዋሪም በዚሁ ጥቃት ወንድ ልጃቸው እንደተገደለባቸው ይናገራሉ።
ወጫውታ ሰደ ቀረዬ ነጀላ ለፈት ቀልጤ ቀደመ
የስምንተኛ ክፍል ተማሪ የነበረውን ልጄ ነው የገደሉብኝ። ስሙ ኑረዲን ከማል ይባላል። ማምለጥ በማይችልበት ሁኔታ ነበር ያገኙት። ባለቤቴ በስራ ምክንያት ሌላ ቦታ ነው ያለው። አስክሬኑን ለጊዜው ወደ ቤት አካባቢ አምጥተን ስንደብቅ ተመልሰው መጡ። እኛ ስንሸሽ እንዳልሆነ ያደረጉት ፋኖ ይባላሉ። ቁምጣ የለበሱ ናቸው። እዚው ነዋሪ የሆኑ ከሌላ ቦታ የመጡም አሉበት። ነገር ግን መለየቱ ለኛ በጣም ከባድ ነው። አሁን ወደ ወረዳዋ ከተማ ሸሽተን ነው ያለነው።
በጸጥታ ችግር ስማቸው እንዲገለጽ ያልፈለጉ ሌላው የአቤ ዶንጎሮ ጨሩ ቀበሌ ነዋሪም በአርብ ዕለቱ ጥቃት ቁጥር ጠቅሰው ሰዎች መገደላቸውን ተናግረዋል። በተጨማሪም ቤቶች መቃጠላቸውንና ነዋሪዎችም መፈናቀላቸውን አስረድተዋል። ጥቃት አድራሾቹ ከባድ መሳሪያ ሳይቀር የታጠቁ እንደሆኑም እኚሁ ነዋሪ ተናግረዋል።
ዱፋሳን በቃ ሜሻ ጉርጉዳ ብሬን ፊሲና ፌሪ ከነው መጠረጥ ዱፋስቴ
ታጣቂዎቹ በቁጥር በጣም ብዙ ናቸው። ብሬንና ስናይፐር ጭምር አላቸው። ቤቶች ተቃጥለዋል። ቀየውን ጥሎ የኮበለለ ሰው ብዙ ሲሆን ቅያሪ ልብስ እንኳን አልያዘም።
ነዋሪው በወረዳዋ ከተማ የተጠለሉት የጥቃቱ ተፈናቃዮች ድጋፍ እንደሚያስፈልጋቸው አመልክተዋል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው የአቤ ዶንጎሮ ወረዳ አስተዳዳሪ አቶ ከተማው አቁማ ባለፈው ሳምንት ረቡዕ ጥቃት መፈጸሙን አረጋግጠው ተከታዩን ምላሽ ሰጥተዋል።
ወደ ገበያ ሲያቀኑ በነበሩ ሰዎች ላይ ተኩስ ተከፍቶ 5 ሰዎች ተገድለዋል። ሌሎች 2 ሰዎችም ቆስለው በሕክምና ላይ ናቸው።
ባለፈው አርብ በወረዳው ጨሩ ቀበሌ ተፈጽመዋል ስለተባለው ጥቃትም አቶ ከተማ ሲናገሩ
ለኮፌሳ ለማሰደድ ከንጀሉ ለመሆነች ጅርን ካስኒሩ ለምገብት ለፈተማ ተውሳን እንዴ።
በዚያ ጥቃት የተገደሉት ሰዎች አሃዝ በትክክል አልታወቀም። ነገር ግን በዕለቱ አብረዋቸው የነበሩ ተጓዦች የ8 ሰዎች ሕይወታቸው ማለፉን ተናግረዋል። ቁጥሩ ከዚህም መጨመሩ አይቀርም የሚል ግምት አለን።
አቶ ከተማ በአርቡ ጥቃት ከቤት ንብረታቸው የተፈናቀሉት በርካቶች እንደሆኑ ገልጸዋል። በአሁኑ ወቅት የመንግስት ኃይሎች አካባቢውን ለማረጋጋትም እየሰሩ መሆናቸውንም አስታውቀዋል። ለአሜሪካ ድምጽ ገልሙዳዊት ከአዲስ አበባ።